የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ የካቲት 16 2016 ዓመተ ምህረት ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። ለምሽቱ ያሉንን መሰናዶዎች ላስተዋውቅ።
ክልሉን ወደ ለየ ቀውስ ውስጥ ከከተቱት ከዚህ ሁሉ ጉዳት በኋላም ቢሆን መንግስት ከልቡ ከሆነ እንዲህ ያለ ውይይት የፈለገው የመክፈቻው ንግግር ላይ ብዙ ማለት አይቻልም። በትክክለኛ ውይይቱ ላይ ተሳታፊ በሆኑ አካላት መካከል ነው ወይ ውይይቱ የተጀመረው የሚለው ነው ጥያቄ ውስጥ የሚወድቀው። በእኔ በኩል
በመርህ ደረጃ ከውይይት የተሻለ መንገድ የለም። ነገር ግን ፍትህን ያላማከለ ውይይት ዘላቂነት አይኖረውም።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መሰንበቻውን ከአማራ ክልል የተለያዩ ዞኖች ከተጋበዙ ነዋሪዎች ጋር በብሔራዊ ቤተ መንግስት ባደረጉት ውይይትና በቴሌቪዥን ተቀርጾ በተላለፈው መልእክት ላይ ካተኮረ የትንታኔ ቅንብር የወሰድነው ነው። የዓለም ዜናውን ተከትሎ ይቀርባል። በማስከተል ደግሞ በዚህ ሳምንት ከዚህ ዓለም በሞት የተለየውን የአይረሴውን ድምፃዊ የጌታቸው ካሳን የኢትዮጵያ ዘመናዊ ሙዚቃ አስተዋጽኦ የሚቃኝ ቅንብር እናቀርባለን። ከዚያም እንግዱ ወልዴ በሙዚቃ ቃና እስከ ዝግጅታችን ፍጻሜ እስከ 4 ሰዓት ይወስደናል። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን ፕሮግራማችንን ንጉሱ ታምሬ ይመራል። የማስተናግዳችሁ ደግሞ ቆንጂት ታዬ ነኝ። አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እንሻገራለን።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የተባበሩት መንግስታት ድርጅት በሱዳን በውጊያ ላይ የሚገኙትን ሁለቱ ተቀናቃኝ ኃይሎች በሲቪሎች ላይ አሰቃቂ የሰብአዊ መብት ጥሰት ፈጽመዋል ሲል ወነጀለ። የመንግስታቱ ድርጅት አንዳንዶቹ ጥሰቶች በዓለም አቀፍ ሕግ ጥሰት እንደ ጦር ወንጀል መታየት ይገባቸዋል ሲልም አስታውቋል። ድርጅቱ ከጎርጎሮሳውያኑ ሚያዝያ 15 እስከ ታህሳስ 2023 ማብቂያ ድረስ ባለው ጊዜ ውስጥ 303 ተጎጂዎችንና ምስክሮችን አነጋግሮ የቪዲዮ የምስልና የሳተላይት ምስሎችን አሰባስቦ የ16 ገጽ ሪፖርት አጠናቅሯል። ሪፖርቱ የሱዳን ፈጥኖ ደራሽ ኃይሎችና የመንግስት ኃይሎች ለ14600 ሰዎች ህልፈትና በትንሹ ለ8 ሚሊዮን ሰዎች የሀገር ውስጥና የውጭ ሀገር ስደት መንስኤ ሆነዋል ሲል አስታውቋል። ሪፖርቱ በተጨማሪም በጎርጎሮሳውያኑ ታህሳስ 15 2023 ዓ.ም 118 ሰዎች ላይ የቡድን አስገድዶ መድፈር ሙከራን ጨምሮ አስገድዶ መድፈርና ጾታዊ ጥቃት መፈጸሙንም አስታውቋል። የመንግስታቱ ድርጅት የቀጠናዊ ሰብአዊ መብት ቃል አቀባይ ተቀናቃኞቹ ንብረት ዘርፈዋል፣ ህጻናት ወታደሮችን መልምለዋል፣ እንዲሁም የችግረኛና የአቅመ ቢስ ሰዎች መብትን ረግጠዋል ሲሉ ተናግረዋል። ማጋንጎ መሳሪያዎች ቆመው ዜጎች ደህንነታቸው ሊጠበቅ ይገባል ሲሉም አሳስበዋል። የማላዊ ፕሬዚዳንት ላዛረስ ቻክዋሪ የማላዊ ኢሚግሬሽን ቢሮ በደረሰበት የሳይበር ጥቃት ምክንያት ፓስፖርት መስጠት ማቆሙን አስታወቁ። ፕሬዚዳንቱ ረቡዕ ዕለት በፓርላማ ፊት ቀርበው ሀገሪቱ የደረሰባት የሳይበር ጥቃት ደህንነቷን አደጋ ላይ የጣለ በመሆኑ ይህንን ለመከላከል እየጣር ነው ያሉ ሲሆን ጥቃት አድራሾቹ $1,000,000 እንዲሰጣቸው ቢጠይቁም መንግስታችን ግን ክፍያውን አይፈጽምም ብለዋል። በዚህ የተነሳም በቀጣዮቹ 3 ሳምንታት የሀገሪቱ ኢሚግሬሽን ቢሮ ፓስፖርት አይሰጥም ብለዋል። ማላዊ በጎርጎሮሳውያኑ 2021 ቴክኖ ብሬን ከሚሰኘውና ከዚህ ቀደም ፓስፖርት የማዘጋጀት ውለታ ከሀገሪቱ መንግስት ጋር ገብቶ ከነበረው ተቋም ጋር ውለታዋን ካቋረጠች በኋላ የተደራረቡ የፓስፖርት ጥያቄዎችን ማስተናገድ አቅቷት ቆይታለች። በቅርቡም ከቴክኖ ብሬን ጋር የተወሰኑ የፓስፖርት ጉዳዮችን ለመፈጸም በድጋሚ የተገደበ ውለታ ውስጥ ገብታ ስትሰራ መቆየቷ ይታወቃል። በማላዊ ዴሞክራሲና የምጣኔ ሀብት ልማቶች ተነሳሽነት ስራ አስፈጻሚ ዳይሬክተር የሆኑት ሲልቨስተር ናሚዋ ፕሬዚዳንቱ ጥቃቱ እንዴትና በማን እንደተፈጸመ እንዲሁም የገንዘብ ጥያቄው በምን መልኩ እንደደረሳቸው አለማስታወቃቸውን ተችቷል። ናሚዋ በማህበራዊ መገናኛ ብዙሀንና በተለያዩ መደበኛ መገናኛ ብዙሀን የቀድሞ አገልግሎት ሰጭ ቴክኖብሬን ተጠርጣሪ ሆኗል ያሉ ሲሆን የሀገሪቱ መገናኛ ብዙሀን ቴክኖብሬን የተሰኘው ተቋም የመረጃ ስርዓቱን መልሶ ለመልቀቅ ገንዘብ እንዲሰጠው ጠይቋል በማለት እየዘገቡ ይገኛሉ። ነገር ግን ማንነታቸው ማንነታቸው እንዳይገለጽ የጠየቁና በማላዊ የኢሚግሬሽን ተቋም ውስጥ የሚሰሩ የቴክኖሎጂ ባለሙያዎች ማንንም የገንዘብ ጥያቄ አለማቅረቡን ለአሜሪካ ድምጽ ገልጸዋል። የማላዊ የኢሚግሬሽን ቃል አቀባይ ዌሊንግተን ቺፖንዴ በአሜሪካ ድምጽ ጣቢያ በስልክና በቴክስት ለተደረገላቸው የቃለ መጠይቅ ግብዣ ምላሽ አልሰጡም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በሐማስ የታገቱ እስራኤላውያንን ለማስለቀቅ እየተደረገ ባለው ድርድር መካከል በእስራኤል የስለላ ተቋም ሞሳድ መሪ ዴቪድ ባርኔ የሚመራ ልዑክ ሰላም ዙሪያ ለመወያየት ዛሬ ቅዳሜ ፓሪስ ይገናኛል። የሰላም ተደራዳሪዎቹ በጋዛ የተኩስ ልውውጥ እንዲቆም እስራኤል የሚሊዮኖች መጠለያ በሆነው በደቡባዊ ጋዛ ራፋ ላይ የምትፈጽመውን ጥቃት ለመቀልበስ እንደሚሰሩም ተገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለካቢኔያቸው ከጦርነቱ መጠናቀቅ በኋላ የጋዛን የጸጥታ ሁኔታ በተመለከተ ያላቸውን የደህንነት እቅድ አስታውቋል። ኔታንያሁ እስራኤል ሙሉ ለሙሉ ስፍራውን ከሐማስ ካጸደች በኋላ የጋዛ ሰርጥ በዌስት ባንክ ያለው የፍልስጤም አመራርም ሆነ በማንም ስር ሳይሆን ሙሉ ለሙሉ አመራሩና የደህንነት ቁጥጥሩ በእስራኤል ስር እንደሚሆን አስታውቋል። እቅዱ የግብጽና የዩናይትድ ስቴትስን ትብብር የሚሻም ነው። ይሁን እንጂ እስካሁን ድረስ እቅዱ የግብጽን ይሁንታ ማግኘቱ አልተረጋገጠም። የዩናይትድ ስቴትስ ኬብል የዜና ጣቢያ የሆነው ሲኤንኤን ግብጽ እቅዱን በተመለከተ በቦታው የፍልስጤም አመራር እንዲኖር የምትሻውን የዩናይትድ ስቴትስ አቋም ልትጋራ እንደምትችል ጠቁሟል። በመጨረሻም የዩክሬን ባለስልጣናት ሩሲያ በደቡባዊ የወደብ ከተማ ኦዴሳ አንድ መኖሪያ ህንጻ ላይ በፈጸመችው ጥቃት አንድ ሰው ሲሞት ሌሎች ብዙዎች መጎዳታቸውን አስታወቁ። ባለስልጣናቱ ትላንት አርብ ማምሻውን በተፈጸመው የሩሲያ ጥቃት ዩክሬን ብዙ የሩሲያ ድሮኖችን መታመጣሏንም አስታውቋል። ይህ ጥቃት በዛሬው ዕለት የዩክሬን ወረራ ሁለተኛ ዓመትን ለማክበር የተለያዩ የአውሮፓ መሪዎች በኪቭ ለመገኘት ወደ ዩክሬን እንደሚጓዙ እየታወቀ የተፈጸመ ነው። የአውሮፓ ህብረት ኮሚሽን መሪ ኡርሱላ ቮንደርሌን፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የቤልጅየም ጠቅላይ ሚኒስትር አሌክዛንደር ዶኩሮ እና የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በባቡር ወደ ኪቭ ገብተዋል። በተያያዘ ትላንት አርብ ማምሻውን የዩናይትድ ስቴትስ መንግስት በሩሲያ ላይ 500 አዳዲስ ማዕቀቦችን መጣሉን አስታውቋል። ይህም የዩክሬን ሩሲያ ጦርነት ከጀመረ አንስቶ እጅግ ትልቁ ማዕቀብ መሆኑን የተገለጸው ማዕቀቡም የሩሲያ ተቃዋሚ አሌክሲ ናልቫኒ እስር ቤት ውስጥ እንዳለ መሞቱንና የዩክሬን ወረራን ሁለተኛ ዓመት በማስመልከት የተደረገ እርምጃ መሆኑን ዩናይትድ ስቴትስ አስታውቃለች። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
የዓለም ዜና አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችንን ነው የምታደምጡት። ዝግጅታችንን ከኢትዮሳት እና ከአጭር ሞገድ መስመሮች በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ለመከታተል ትችላላችሁ። የአማራ ክልል ግጭት፣ የሰላም ፍለጋና ቀጣዩ መንገድ በቀጣዩ ትንታኔ የሚዳሰሰው ርዕስ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መሰንበቻውን ከአማራ ክልል የተለያዩ ዞኖች ከተጋበዙ ነዋሪዎች ጋር በብሔራዊ ቤተ መንግስት ባደረጉት ውይይትና በቴሌቪዥን ተቀርጾ በተላለፈው መልእክት ላይ ያተኮረ ትንታኔ ነው። አንድ ሰዓት ተኩል የተቃረበ ርዝማኔ ባለውና በቴሌቪዥንና በማህበራዊ መገናኛዎች በተሰራጨው ቪዲዮ ጠቅላይ ሚኒስትሩ የአማራ ክልልን ሕዝብ ድምፅ እንስማ በሚል በድርጅታቸው የደረሱበት ውሳኔ የውይይታቸው መነሻ መሆኑን አመልክተዋል። በሥነ ሥርዓቱ ከተሳታፊዎች ለቀረቡ ጥያቄዎች የሰጡትን ምላሽ ጨምሮ የውይይቱን ይዘት፣ በክልሉ እየተካሄደ ያለውን ጦርነት፣ ሕዝቡ ያለበትን አጠቃላይ ሁኔታና ቀጣዩን አማራጮች ጨምሮ ተያይዞ የሚነሱትን ልዩ ልዩ ጭብጦች በሚመረምረው ውይይት የየበኩላቸውን እይታ የሚያካፍሉ ሁለት እንግዶች ጋብዘናል። አሉላ ከበደ ነው ሁለቱን እንግዶች ያወያያቸው።
እሺ፣ አመሰግናለሁ አሉላ። ያሬድ ኃይለማርያም እባላለሁ። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር ነኝ። በሙያ ደግሞ የህግ ባለሙያ ነኝ። ሙሉ ትኩረቴም ሰብአዊ መብት ላይ ነው።
አብይ በለው እባላለሁ። ከዚህ ከቨርጂኒያ አሜሪካ ነው የምኖረው። በሙያዬ ሜዲካል ፊዚሲስት ነኝ። አሁን በተለያዩ ትግሎች ውስጥ ታወቃለሁ፣ አገለግላለሁ። የወልቃይት ጠገዴ ጠለምት ህዝብ የሰብአዊ መብት ተሟጋች ድርጅት የሆነውን ልሳነ ክፋልን ለረጅም ዓመት መርቻለሁ። አሁን ደግሞ በሀገራችን በሚደረገው ትግል ውስጥ ተሳትፎ እያደረኩ እገኛለሁ።
እንግዶች ለትውውቁ አመሰግናለሁ። ቀደም ብለን በመግቢያችን እንዳስተዋወቅ ነው ለዚህ ውይይት መነሻ የሆነን መሰንበቻውን ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል የተለያዩ ዞኖች ተጋብዘው ከመጡ ነዋሪዎች ጋር በብሔራዊ ቤተ መንግስት ያደረጉት ውይይትና በቴሌቪዥንም ተቀርጾ የተላለፈው መልእክታቸው ነው። በቪዲዮ ተቀርጸው ከተሰራጩት የውይይቱ ድምጾች አንዳንዱን እየሰማን አስተያየታችሁን ብናዋድድ። ለቀዳሚው አስተያየታችሁ መነሻ የጠቅላይ ሚኒስትሩን የመክፈቻ ንግግር እናድምጥና እንመለስ።
የፓርቲያችን አመራሮች በልዩ ልዩ ዞን አማራ ክልል ውይይት አካሄደው ነበር። ያ ውይይት ይቀጥላል። ከተደረገው ውይይት ደግሞ በእያንዳንዱ ዞን ለመጣው ሞክሪያው ባጭር ጊዜ ስለማይሳካ ከሁሉም ዞን የተወከሉ ሰዎች የሚሰማቸውን ቢሆን ቢስተካከል ቢታረም የሚሏቸውን ጉዳዮች የሚያነሱበት ፎረም ብንፈጥር ብለን ነው የጠራናችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ውይይታችን የተሳካ እንደሚሆን ተስፋ አደርጋለሁ።
እንግዲህ እንደተከታተላችሁት በዚህ መልኩ ነበር ለዚህ ውሳኔ መነሻ ሆነን ያሉትና ውይይትና መነጋገር የህዝቡ ፍላጎት መሆኑን ጠቅሰው እድል ሰጥተውና ተቀብለው ለመነጋገር ይህ መድረክ መዘጋጀቱን ይገለጹት። አቶ ያሬድ ከርሶል ጀምር እንዴት ይገመግሙታል?
ያመሰግናለሁ አሉላ። የመክፈቻ ንግግራቸውን አድምጫለሁ። እዚህ ላይ እንግዲህ ዋናዎቹ ፍሬ ነገሮች ህዝብ መወያየት እንፈልጋለን ብለዋል። መደመጥ ይፈልጋል። ህዝቡ ያልገባው ስለኛ ያልገባው ነገር ካለ እናስረዳ፣ ከህዝቡ ምንረዳ የሚል በጎ መነሻ በጎ መንፈስ የያዘ ይመስላል። ነገር ግን ለዚህ የአማራ ክልል ጥያቄዎች ቀደም ብለውም ገበሬዎች ማዳበሪያ ሲጠይቁ፣ ሌሎች በርካታ ጥያቄዎች ሲነሱ ምላሽ ከመስጠት ይልቅ ይወስዳቸው የነበሩ ነገሮች ክልሉን ወደ ለየ ቀውስ ውስጥ ከከተቱት በኋላ ከዚህ ሁሉ ጉዳት በኋላም ቢሆን መንግስት ከልቡ ከሆነ እንዲህ ያለ ውይይት የፈለገው መነሻ ያደረገው የመክፈቻው ንግግር ላይ ብዙ ማለት አይቻልም። ህዝብ ውይይት ይፈልጋል። አዎ ህዝብ ጥያቄ ያለው፣ አዎ ያንን ለመስማት በመንግስት በኩል ከልብ ፍላጎት አለ ወይ የሚለው ጥያቄ ነው የመክፈቻ ንግግራቸው ላይ። ምክንያቱም እዚሁ አሁን አንተ ጠቆም ያደረከው ንግግራቸው ላይ ከየዞኑ የተወከሉ ይላል እና የክልሉ መንግስት መዋቅር ፈርሶ የፌዴራል መንግስት ጣልቃ በገባበት የክልሉ ህዝብ አኩርፎ አብዛኛው ቅሬታውን በተለያየ ሁኔታ በሚገልጽበት በዚህ አውድ ውስጥ እነዚህ ሰዎች በትክክል ማን ይወከላቸው? የትኛውን ህዝብ ነው ወክለው የመጡት? ምክንያቱም ገዢው ፓርቲ በየዞኑ በየወረዳው የራሱ አባላት አሉትና ከሙሉ ንግግሩም የሚያመላክቱ ነገሮች አሉትና በእርግጥም እነዚህ ሰዎች በትክክል የተከፋውን ጥያቄ ያለውን ውይይት የሚፈልገውን የአማራ ህዝብ የወከሉ ሰዎች ናቸው ወይ? በምን መንገድ ነው ውክልናቸው የሚታየው የሚለው ከዚሁ ከመግቢያው ንግግር ጀምሮ ጥላ የሚያጠላበት ይመስለኛል።
አቶ አብዩ በርሶስ በኩል?
ፕሮግራሙ ተከታተልየዋለሁ። መግቢያው ንግግር የተመለከትኩትና የተረዳሁት ለኔ ሁሌ የብልጽግና መንግስት በተለይ ደግሞ የጠቅላይ ሚኒስትሩ አስተሳሰብ ህዝብ የሚሰማውን እየነገርክ ወደ ምትፈልገው ውሰደው አይነት ነገር ነው የሚመስለውና ጣፋጭ ቃላቶች ናቸው። ልንሰማ ነው ልንደምጥ ነው። ቴምፕሌት ነው ይሄ። ቴምፕሌት ሁሌም ሰምቻለሁ። ሌሎች ሚኒስትሮቹ ወደ አማራ ክልል ከአንድ ወር በፊት እንደዚህ ሄደው በየቦታው ሲሸላለሙ ምናምን ነበር እና ሁሉም የሚናገሩት ይሄ ነው፣ ህዝብ ልንሰማ መጣን ነው። እና ግን እስከዛሬ ባለፉት 5 ዓመታት ያደረጉት ይሄ ነው። የተለየ ነገር አላየሁም። የተለመደው ጣፋጭ ቃላት፣ ህዝብ ሊሰማው የሚፈልገው ቃላት እየነገሩ መሄድን አሁንም የሙጥኝ ብለው የሄዱበት እንዳለ ነው የተረዳሁት።
በተጨባጭ በክልሉ ካለው ሁኔታ ጋር የመዛመዱን አስፈላጊነት አንስታቸዋል። ነገር ግን አንዳች ለውጥ ይመጣ እውን ይሆን ዘንድ መነሻው ንግግር መሆን የለበትም ወይ ለሚል ህዝቡ መደመጥ ይፈልጋል እንስማው ያሉበትን በይሁንታ ላለመቀበል የሚያስገድዱት ምክንያቶች ምንድን ናቸው? አቶ ያሬድ ወደ እርስዎ ልመለስ።
እሺ፣ ትልቁ ነገር የውይይት ጥያቄ ሲነሳ ውይይት ከማ ጋር? በመጀመሪያ ደረጃ ይሄ በኢትዮጵያ የፖለቲካ አውድ ውስጥ በቅርብ ጊዜ ባሉት አውዶች ሁሉ የተለመደ ነገር አለ። ግጭቶች ይካሄዳሉ፣ በማንነት ላይ ያተኮረም ጥቃቶች ይኖራሉ። ግን በኋላ ላይ ውይይት የሚደረገው በግጭቱ ላይ ያሉ ዋና አካላት አይደሉም። ስለዚህ አሁን በዚህ ውስጥ ቀሳውስት፣ የአገር ሽማግሌዎች፣ ከየዞኑ የተመረጡ ሰዎች አሉ። ግማሾቹ በንግግራቸው ጠቅላይ ሚኒስትሩን ሲያወድሱ፣ ብልጽግናን ሲያወድሱ፣ ከዛም አልፈው ዜማ የተቀኙ ለጠቅላይ ሚኒስትሩ ካባ ያለበሱ ሰዎች ናቸው። እና እነዚህ ሰዎች በትክክልም ቅር የተሰኘውን ጥያቄ ያለውን በቅሬታው መከማቸት ምክንያት ከመንግስት ጋር ወደ ግጭት የገባውን የዛን ክልል ህዝብ በትክክል ይወክላሉ ወይ? እሱ ማሳያው ምንድን ነው ነው ጥያቄው። እና ብዙ ጊዜ ዋናው ጥያቄ አንሺ አካል ሳይሳተፍበት የሚደረጉ ውይይቶች፣ አንዳንድ ጊዜ አንድ ቦታ ላይ ግጭት ይከሰታል፣ መንግስትና የአካባቢው ሽማግሌዎች ጠርተው ሲያስታርቁ ሲያወያዩ ይታያል። ሽማግሌዎቹ አይደሉም ከመጀመሪያውም የተጣሉት። በግጭት ውስጥ ያለው ጥያቄ ያለው ሌላ አካል ነው። ስለዚህ አማልዱን ሸምግሉንም ከሆነ እነዚህ ሰዎች እዚህ አዳራሽ ውስጥ የተሰበሰቡ ሰዎች በአማራ ህዝብ አይን በምንድን ነው የሚታዩት? ማን የላካቸው ነው? ወይስ ቀደም ብሎ በየክልሉ የተሰማሩት የመንግስት ባለስልጣናት ያናገሯቸው የገዢው ፓርቲ አባል የሆኑ ሰዎች ተመርጠው ነው የመጡት? እሱ ላይ ለብዙ ሰው ጥያቄ የሆነው ነገር ያ ነው። ግን አውዱን ስታየው በሚዲያም የተገለጸው ጠቅላይ ሚኒስትሩ ከአማራ ክልል ከመጡ ተወካዮች ጋር ተነጋገሩ ነው። እነዚህ ሰዎች በእርግጥም የክልሉ ነዋሪዎች ናቸው፣ ነገር ግን የክልሉን ህዝብ ይወክላሉ ወይ? የክልሉ ህዝብ የሚያነሳቸውን ጥያቄዎች ሊያነሱ ነው ወይ በትክክል የመጡት የሚለው ነገር ግን ጥላ ያጠላበታል። እና በዚህ የውይይት አውድ ውስጥ ለምን ውይይት ተደረገ አይደለም ጥያቄ የሚነሳው፣ በትክክለኛ ውይይቱ ላይ ተሳታፊ በሆኑ አካላት መካከል ነው ወይ ውይይቱ የተጀመረው የሚለው ነው ጥያቄ ውስጥ የሚወድቀው በእኔ በኩል።
አቶ አብዩ ወደ እርሶ ልመጣ ነው። እስኪ ደግሞ የአንዲት ተሳታፊን ድምፅ እንስማና የእርሶን አስተያየት እናስከትል።
ክልሉ አሁን ካለበት ውጥንቅጥ ለመውጣት ችግሮችን ከማህበረሰብ ተወካዩ ጋር ቁጭ ብሎ ተነጋግሮ ምናልባትም እንደ መንግስት መፍትሄ ለማስቀመጥ የተወሰደበትን ወይም የተሄደበትን እርቀት ሳላመሰግን አላልፍም። ቢስተካከል ብዬ የምለው ይህን አሁን ወዳለበት ችግር እንድንገባ ያደረገን መሰረታዊ ምክንያት ግን ምንድን ነበር የሚለውን በባለፈውም ከፌዴራል ጭምር የመጡ ሚኒስትሮች ባወያዩበት ሰዓት በርካታ ችግሮች ተነስተዋል። የመጀመሪያው በክልሉ ውስጥ በርካታ ተፈናቃይ ተፈጥሯል። ከጦርነቱ ጋር በተያያዘም ከጦርነቱ ውጭ ባሉ ከየክልሉ ማንነትን ትኩረት ባደረገ ተሰደው የመጡ በርካታ ተፈናቃዮች በየጣቢያው ስላሉ እነሱን በተጀመረው መንግስት እቤታቸው እንዲወስዳቸው ነው። እኛ ማረፊያ ነው የሆናቸው። ቤታቸው ክልላቸው ግን የኖሩበት ሀብት ንብረታቸውን ያፈሩበት ክልል ስላለ የተጀመረው የማስመለስ ስራ ተጠናክሮ እንዲቀጥል ቢደረግ።
አቶ አብዩ እንደተከታተሏቸው እኚህ ተሳታፊ ቀደም ብላችሁም እነኚህ ሰዎች ውክልና አላቸው ወይ፣ በእርግጥስ ችግሩን መርምረው ያውቃሉ ወይ፣ በዛ ደረጃ ያቀርባሉ ወይ የሚልም አስተያየት ስላቀረባችሁ ከዛስ አንጻር የእሳቸውን ጥያቄ መሰረት አድርገው አጠቃላዩን ሁኔታ ቢገመግሙ። አቶ አብዩ፣
መሰረታዊ ምክንያቶቹን መረዳት ያስፈልጋል። ሴትዮዋም እንዳነሱት መሰረታዊ ምክንያት ብለዋል ችግሩ። እነዚህ ሰዎች አሁን እዚህ መድረክ ላይ የተሰበሰቡ ለምሳሌ እኔ ከመጣሁበት አካባቢ አውቃለሁ እነማን ሽማግሌዎች እነማን የአማራ ሕዝብ ጥያቄዎች አንግበው እየታገሉ እየጠየቁ እንዳሉ አውቃለሁ። የአማራን ምሁር፣ የአማራን ፖለቲከኛ፣ የአማራን ወጣት፣ የአማራን ባለሀብት በየእስር ቤቱ በየማጎሪያ ካምፑ አቁሮ በፓርላማ እንኳ ውክልና ሕዝብ ወክሏቸው የአማራ ድምፅ ይሆናሉ ብሎ ያስቀምጣቸው ያሉትን የህዝብ ተወካዮች እስር ቤት አጉሮ የአማራን ህዝብ ድምፅ ለመስማት ሰበሰብኩ ማለት ቧልት ነው። በተለይ ደግሞ የአማራን ህዝብ ጥያቄዎች ከራሳቸው ከመሰረተ ልማት ከመንገድ በላይ ማየት የማይችሉ ሰዎችን ሰብስቦና በካድሬ መልክ ብልጽግና ራሱ በመረጣቸው መንገድ አምጥቶ ማነጋገር እንዳልኩት በጣም በጣም ቀልድ ነው። ችግሩን ለመፍታት እንዳልተዘጋጀው ሳይ ነገር ግን የአማራ ህዝብ ጥያቄ መሰረታዊዎቹ ተፈናቃይ ወደ ተፈናቀለበት ቦታ ይመለስ ብቻ አይደለም። ትክክል ነው። ከፍተኛ ቁጥር ያለው ከ2 ሚሊዮን በላይ ተፈናቃይ ከተለያዩ የኢትዮጵያ ክፍሎች በተለይም ከኦሮሚያ ተፈናቅሎ ወደ አማራ ክልል መጥቷል። ነገር ግን የአማራ ህዝብ ደግሞ እየፈሰሰ ነው። ተፈናቀሉትማ ህይወታቸው ተርፏል። የአማራ ህዝብ ግን በየቀኑ የመኖር ተፈጥሯዊ ጸጋውን እያጣ ነው። በአገሩ ላይ አማራ ስለሆነ ብቻ አማርኛ ቋንቋን የአማራን ባህል ስለያዘ ብቻ አብሮም ተወልዶም ተጋብቶም ቢኖር እንደ መስዋዕት በግ ደግሞ እየፈሰሰ ያለ ይሄ ይቁም። የአማራ ህዝብ የሀገር ባለቤትነቱን ተነጥቋል። በፖሊሲ ደረጃ በህገ መንግስት ደረጃ የሀገር ባለቤትነት ተነጥቋል። አማራ ብለው ክልል በሰጡት ክልል ውጭ የትኛውም አካባቢ እንዳይኖር እየተሳደደ ነው የሚገኘው። የአማራ ህዝብ የሀገሩ ባለቤት ካለመሆንም አልፎ በሐሰት ትርክት ዘመቻ ተከፍቶበታል። የአማራ ህዝብ የሐሰት ትርክት ተፈጥሮ አማራ ጨቋኝ፣ አማራ ነፍጠኛ፣ አማራ ወራሪ፣ ተፋፊ ተብሎ ህወሓት በስልጣን ከመጣበት ቀን ጀምሮ እና የውሸት የጥላቻ ንግግር ትርክት ምክንያት የመኖር መብቱ ተቀምጧል። ይሄ ነገር ሁሉ መሰረታዊ ሰውጥ ነው የሚያስፈልገው እንጂ አንዱ አባት እንዳሉት አተራምሶ እንደገና መጀመር ያሉት ነገር አለ። ስር ነቀል ከህገ መንግስቱም ከመንግስታዊ መዋቅሩ ከመንግስታዊ ስርዓቱ ጭምር ስር ነቀል ለውጥ ነው እንጂ የሚያስፈልገው 2 ሚሊዮን ወይ 1 ሚሊዮንን ስደተኛ መመለስና እንደገና እንዲታረዱ ማድረግ አይደለም። በአጠቃላይ ግን ወደ ኦሮሚያ መሄድ አይቻልም፣ ወደ አማራ ክልል መሄድ አይቻልም፣ ሌሎችም አካባቢዎች መሄድ አይቻልም። በሀገር ደረጃ መንግስት የሚባለው ተክለ ቁመናስ አለው ወይ?
አቶ ያሬድ ወደ እርሶ ልሻገር። ለነኚህ ሁሉ ውስብስብ ፈተናዎች አቶ አብዩ መሰረታዊው ጥያቄ ሲሉ ያነሱት አለ። በእርግጥ የችግሮቹን ምንጭ ከመሰረቱ ማወቅ በመፍትሄ ፍለጋውም ሊያግዝ ይችላልና የተለያዩ ወገኖች በየበኩላቸው የሚያነሷቸውን ምክንያቶች እንሰማለን። እስኪ በመድረኩ በተባሉትና ባልተባሉት ዙሪያ ከያዛችሁት ግምገማ ወጣ ብለን ይህን መሰረታዊ ጭብጥን መርምር። ለመሆኑ በአማራ ክልል ለሚታየው ለዚህ ማብቂያ ያልተበጀለት የበዛ መከራም ሆነ በተቀሩት የሀገሪቱ ክፍሎች ለሚታዩት ምስቅልቅሎች በእርግጥ ተጨባጩ መንስኤዎች ምንድን ናቸው ይላሉ? በእርሶ አስተያየት።
በእኔ አስተያየት በየመድረኩም ብዙ ሀሳቤን ስገልጽበትም ስጽፍም የቆየውበት ነገር ለውጡ ማግስት ጀምሮ ዶክተር አብይ የሚመሩት መንግስታዊ አስተዳደር ለህግ የበላይነት፣ ለሰብአዊ መብቶች መከበር የሰጠው ትኩረት እጅግ ምናልባትም ወደኋላም ከነበሩት የአገዛዝ ስርዓቶች ጋር ሲነጻጸር በጣም በከፍተኛ ሁኔታ በጣም ዝቅ ያለ ነው። ኢትዮጵያ ውስጥ ይሄ ለውጥ ከመጣበት በአምስት አመት ጊዜ ውስጥ በመንግስት አካላት ብቻ ሳይሆን መንግስታዊ ባልሆኑ የተደራጁ አካላት የተፈጸሙት የሰብአዊ መብት ጥሰቶች፣ የደረሰው ሰብአዊ ቀውስ፣ የጠፋው የሰው ህይወት፣ የወደመው ንብረት ምናልባትም ወደኋላ 30-40 አመት 50 አመት ብንመለስ በዛ ሁሉ ጊዜ ውስጥ ከደረሰው ጠቅላላ ሰብአዊ ቀውስ በብዙ ጥፍ የሚበልጥ ነው። ሁሉች ዶክመንቶች የሚያሳየው በአንድ ጊዜ አንድ ቦታ ላይ 200-300 ሰው የሚገደልባቸው ይሄ በጦርነት ያለቀውን ሳንጨምር አሁን በአማራ ክልልም በኦሮሚያ ክልልም በመንግስትና በታጠቁ ኃይሎች በሚካሄዱ ግጭቶች የሚደርሰውን የሰው ህይወት መጥፋት፣ የሀገር ሀብት ውድመት ሳይጨምር እንኳን ሰዎች በማንነታቸው እየተነጣጠረ የጥቃት ሰለባ ሲሆኑ ስናይ ጠቅላይ ሚኒስትሩ ስልጣን ከያዙ ከወራት ጊዜ አንስቶ እዚሁ በአዲስ አበባ ዙሪያ ብዙ ንጹሐን ዜጎች በማንነታቸው ተለይተው ለአስከፊ አስነዋሪ በጣም አሳዛኝ ለሆነ ግድያ ጥቃት የተጋለጡበት ነው። ያንን የማስቆም የመቆጣጠር አጥፊዎችን ቶሎ የመቅጣት ምልክት አይታይም ነበር። ከዛ ጊዜ ጀምሮ ስንጮህ ቆይተናል። በኋላም የአርቲስት ታጫሉን ሞት ተከትሎ በአብዛኛው የኦሮሚያ ክልል እንደዚሁ ሰዎች በማንነታቸው በብሔራቸው እና በሃይማኖታቸው እየተለየ ንብረታቸው ሲወድም የብዙ ሰዎች ህይወት ሲያልፍ እንደዚሁ በኦሮሚያ ክልል መንግስትም ይሁን በፌዴራል መንግስቱ በኩል የተወሰዱት እርምጃዎች ይደርስ ከነበረው ጉዳት አንጻር ጉዳቱን ለመቀነስም ይሁን አጥፊዎችን በኋላም ለመቅጣት የታዩ እርምጃዎች ብዛም ናቸው፣ የሚጠቀሱ ነገሮች አይደሉም። ስለዚህ እጅግ የላላ ምናልባትም ወደ ስርዓት አልበኝነት የተጠጋ የህግ የበላይነት አለመኖር አንዱ ትልቅ ችግር ነው። ይህን ሁሉ ቀውስ ለመፍጠሩ ምክንያት ነው። የህግ የበላይነት የሚከበርበት ስርዓት የሚሰፍንበት ሰላም የሚሰፍንበት የፖለቲካ አውድ የመንግስታዊ ስርዓት የሚገነባው በዚህ መንገድ ነው። ስለዚህ አፈና፣ ጭካኔ የተሞላቸው የመንግስት አካላት ያልተመጣጠኑ እርምጃዎች ሌላ ጽንፍ ናቸው። በተቃራኒው ደግሞ በተደራጁ ኃይሎች መካከል የሚፈጸም ፍጹም ህግ አልባነት ደግሞ ሌላ ጽንፍ ነው። በእነዚህ በሁለት ጽንፎች መካከል ነው የህግ የበላይነት መረጋገጥ የነበረበት እና እነዚህ ችግሮች እያደጉ መጥተው ነው የትግራዩ ጦርነትም ከዚሁ ያሉ የፖለቲካ ቅራኔዎችን በጊዜ በአግባቡ ጨዋነት በተሞላው የፖለቲካ ውይይት ለመፍታት ዝግጁ ያለመሆን ምልክቶች እየቆዩ አገሪቷን ወደ ትግራዩ አይነት ሁለት ዓመት የፈጀ በጣም አስከፊ ጦርነት ውስጥ ከቷታል። ከዛም አልፎ ደግሞ ይኸው አሁን አማራ ክልልና ኦሮሚያ ክልል ሰላም የለም፣ በየቀኑ ግጭት አለ፣ በየቀኑ ዜጎች ይሞታሉ። ስለዚህ ለዚህ ሁሉ ትልቁ ተጠያቂ መንግስት የሀገሪቷን የፖለቲካ አውድ የያዘበት መንገድ፣ ግጭቶችን ልዩነቶችን ለመፍታት የሄደበት መንገድ፣ ከታች ጀምሮ የህግ የበላይነትን ለማስከበር ያሳየው በጣም ዝቅ ያለ ተነሳሽነት፣ ፍላጎት ማጣትም ሊሆን ይችላል። እነዚህ ሁሉ ነገሮች ተደማምረው ሀገሪቷን አሁን ወዳለችበት ቀውስ ውስጥ ከተዋታል ብዬ ነው የማስበው።
ለሰዓት ሽሚያስል ጠቅሼው አልፋለሁ። ምልአት እንዲኖረው ጠቅላይ ሚኒስትሩ በዚሁ የመክፈቻ ንግግራቸው ላይ ከዚህ ቀደም ያደረጓቸውን ጥረቶች የአካባቢውን ማህበረሰብ አሰባስበው ያነጋገሩበትን ያስታውሳሉ። እንዲያውም ከዚህ ቀደም በኢትዮጵያ ታሪክ በዚያ ደረጃ የአማራን ማህበረሰብ ሰብስቦ ያነጋገረ መሪ እንደሌለ ያነሳሉ። ከግራና ቀኝ የሚሰሙ ድምጾች ያላቸውን ይዘት አድማጮቻችን እንዲከታተሉ ድል ለመስጠት ነው። አቶ አብዩ ወደ እርሶ ልምጣና ምናልባትም ሁለት ጥያቄዎችን ማጣመር ከቻልኩኝ፣ አንዲት ተሳታፊ እናት እንደመሆኔ በጸሎቴ አስቦታለሁ ይሉና አሉ ያሏቸውን ችግሮች ከዘረዘሩ በኋላ በመደምደሚያቸው እነኚህ ልጆች ይላሉ።
የመንግስትን ኃይሎች
እየተዋጉ ያሉትን ወጣቶች የገለጹበት ተደርጎ ነው የተሰማኝ። እነኚህ ልጆች ተሳሳቱ ምንበል የመብት ጥያቄም ነው ብለው አምነው ይነሱ፣ በውይይት የማይፈታ ነገር የለም ይላሉ። ይህንኑ ሐሳብ ያጠናከረ በሚመስል መልኩ ጠቅላይ ሚኒስትሩም መጨረሻ ላይ የሚሉት አለ። አቶ አብዩ ቅድም የነቀሷቸው ችግሮች እንዳሉ ቢሆን ከውይይት የተሻለ መፍትሄ አለ ወይ የሚል ጥያቄ ለሚያነሳ ወይም አሁን ያሉትን ግጭቶች ወደ ሰላማዊ መንገድ ለማምጣት ውይይት መፍትሄ ነው የሚል ሐሳብ ለሚያቀርብ ወገን
ውይይቱ፣ ንግግሩ ተጨባጭ ፍሬ ያፈራ ዘንድ በምን መልኩ መዘጋጀት፣ በምን መልኩስ መካሄድ ነበረበት ይላሉ?
በመርህ ደረጃ እንደ መርህ ከውይይት የተሻለ መንገድ የለም። ውይይት በጣም አስፈላጊ ነገር ነው። ሄዶ ሄዶ መጨረሻ ላይ በውይይት ይቋጫል የሚሉት አባባል አላቸው። አንዳንዴ እንደዛ አይደለም። ውይይትን እንደ ጊዜ መግዣ፣ ውይይትን እንደ ማዘናጊያ ስትራቴጂ የሚጠቀሙ ኃይሎች አሉ። በተለይ በብልጽግና መንግስት እንደ መርህ ተይዞ የሚደረገው እንደዚህ አይነት እሳቤ ይዘው ረዥም ጊዜ የተኬደበት መንገድ ነው። በውይይት መፍታት ትክክል ነው፣ ግን በውይይት የሚታመኑ አይደሉም። ከህወሓት ጋር የተደረገው ድርድር እና የሰላም ስምምነት ፕሪቶሪያ ላይ በተደረገው ይህንኑ ሀሳብ አንስቼ ተናግሬያለሁ። አይዛልቅም፣ መፍትሄ አያመጣም። ፍትህ ያስፈልጋል። ፍትህን ያላማከለ ውይይት ዘላቂነት አይኖረውም። ሁለተኛው ከሸኔም ጋር እየተደረገ ነው የሚባለው ድርድር ውይይት እንደዛው ወደ ባሰ ግጭት፣ ወደ ባሰ ነገር የሚሄድ ላ ነው። አሁንም ውይይት አስፈላጊ ነው፣ መወያየት ይቻላል። ግን የአማራ ህዝብ ጥያቄ በተደጋጋሚ ሲነገሩ፣ በተደጋጋሚ ሲቀርቡ ከልክ በላይ ከትዕግስት በላይ ሆነው ወደ አመፅ ሄዷል፣ ወደ ጦርነት ሄዷል። ይሄ ነገር የአሜሪካን መንግስት ወደ ድርድር እንዲቀርቡና የአሜሪካን መንግስት በአደራዳሪነት ለመግባት ፈቃደኛ መሆኑን አሳይቷል። ግን ይሄ ስርዓት የሚታመን ስርዓት አይደለም። ማስታወስ እችላለሁ፣ ፓርላማ ላይ የመጀመሪያ ቀን ጠቅላይ ሚኒስትሩ ቀርበው የተናገሩት ቃልና በየቦታው እየዞሩ ኢትዮጵያዊውን ያማለሉበትና ያን ሁሉ ድጋፍ ያሰባሰቡበትን ሁኔታ ብናይ የቃላት ማሳመር እንጂ የተግባር አይደሉም። እውነተኝነት ይጎላቸዋል። በዚህ ምክንያት ከነሱ ጋር የሚደረግ ውይይትና ድርድር ተስፋ ሰጪ አይደለም። ወደ ውይይትና ወደ ድርድር የሚያመራ ተስፋ የሚሰጥ መንገድ የለም። ነገር ግን ውይይትና ንግግር በመርህ ደረጃ ትክክል ነው። ውይይትና ንግግርም ካስፈለገ ደፈር ብሎ እስር ቤት ያሰሯቸውን የአማራ ሕዝብ መሪዎች፣ የአማራ ፖለቲከኞች እና ወጣቶች ፈትቶ እነሱ ነበር እዚህ ጉባኤ ውስጥ መቀመጥ የነበረባቸው። የመሸ ነገሮች ሁሉ እየተበላሹ ከቁጥጥር ውጭ እየሆኑ ያሉበት ደረጃ በግልጽ ማንኛውም ኢትዮጵያዊ የሚያዩ ነው። ከአማራ ክልል ሸኔ አለ ብሎ ወደ አዲስ አበባ አይመጣም፣ ሴትዮዋ ተናግረዋለች። ሚኒስትሩ ራሳቸው ከአንድ ቦታ ወደ አንድ ቦታ የማይሄዱበት ሁኔታ ተፈጥሯል። ስለዚህ የመፍትሄው አቅጣጫ ከውይይት እና ከንግግር ከፍ ባለ ደረጃ እውነተኛ ከሆኑ አገርን ሊታደግ የሚችል ሌሎች የመፍትሄ መንገዶች መፈለግ ነው እንጂ እስከ ዛሬ እንደሚሉት ጊዜ መግዣ እና የማዘናጊያ አይነት ውይይት ፍሬም ያመጣል ብዬ አላስብም።
አድማጮች፣ ውይይቱ አልተቋጨም። ምስም ብቻውን ጠቅላይ ሚኒስትር አብይ አህመድ ከአማራ ክልል ተጋብዘው ከመጡ ግለሰቦች ጋር ያካሄዱትን ውይይት ተንተርሶ ከመድረኩ ባሻገር በአማራ ክልል እየተካሄደ ያለውን ጦርነትና የዜጎችን ደህንነት ይዞታ እንዲሁም በተቀረው የአገሪቱ ክፍል የሚታዩ ሁኔታዎችን ጨምሮ ተጨባጭ ፍሬ ለማፍራት የሚያስችሉ አማራጮችና መፍትሄ ፍለጋ ዙሪያ የጀመርነው ቃለ ምልልስ ተከታይ ክፍል በመጪው ሳምንት ይቀርባል። ለአሁኑ እንግዶቻችንን አቶ አብዩ በለውንና አቶ ያሬድ ኃይለ ማርያምን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
አሉላ ከበደንና እንግዶቹን ስለ ጊዜያቸው እናመሰግናለን። ለዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ልዩ ቃናን ካስተዋወቁ የ1960ዎቹና 70ዎቹ አይረሴ ዘመኞች መካከል አንዱ ድምጻዊ ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይቷል። ጌታቸው ተወልዶ ባደገባት በአዲስ አበባ ያረፈው የካቲት 12 ሌሊት ላይ መሆኑ የተነገረ ሲሆን በህመም እንደሰነበተም ታውቋል። ሀብታሙ ስዩም የጌታቸው ካሳን የኢትዮጵያ ሙዚቃ ዘርፍ ሚና በቀጣዩ አጭር ዘገባ ቃኝቶታል።
በኢትዮጵያ የሙዚቃ ታሪክ ውስጥ በልዩ አዘፋፈን ዘይቤያቸው ከሚታወቁት መካከል አንዱ የ1960ዎቹና 70ዎቹ ፈርጥ ትዝታን፣ ናፍቆትን ብሎም ማርበኝነትን በዝግታ መታቀንቅኖ ከአድማጭ ልብ የቀረው ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይተዋል። የዛሬ 80 ዓመት ገደማ አዲስ አበባ መርካቶ የተወለደው ጌታቸው የሙዚቃ አድማሱን ያሰፋው፣ ጉሮሮውን ያሟሸው በወቅቱ የወጣት ኢትዮጵያውያንን ቀልብ ገዝተው በነበሩ የጣሊያንኛ እንዲሁም የአሜሪካውያኑ እንግሊዝኛ ሙዚቃዎች ነበረ። ለሙዚቃ ልቡ ማድላቱን ካልወደዱለት ቤተሰቦቹ ጋር ያልተስማማው ጌታቸው ጸጋ የሚለውን የአባቱን ስም እስከ መቀየር ተወልዶ ካደገባት አዲስ አበባ ወደ ምስራቅ ኢትዮጵያ ሐረር፣ ድሬዳዋ እስከ መኮብለል ደርሷል። ኢትዮጵያ ሙዚቃንና ሙዚቀኞችን ታሪክ ለሚያጠናው ጋዜጠኛና ደራሲው ይናገር ጌታቸው ሙዚቃን ብለው የኮበለለው ታዳጊው ጌታቸው ለምስራቅ ኢትዮጵያ ቀጠና የዘመናዊ ሙዚቃ ማንሰራራት የነበረውን ሚና እንዲገልጸዋል።
በኢትዮጵያ ሙዚቃ ውስጥ ጌታቸው ካሳ የሚልን ስም በማስተዋወቅ በኩል ቀዳሚው ስፍራ ሐረር ነው እና ጌታቸው ሐረር ሂዶ ሙዚቃን መስራት ከጀመረ በኋላ በተለይ ደግሞ ምስራቃዊ ሰጎን የሚባለው የሙዚቃ ኦርኬስትራን በእጅጉን የሚተማመንበትና በተለያዩ ቦታዎች የእሱን ስራዎች በማቅረብ በምስራቅ ኢትዮጵያ ያለው የኢትዮጵያ ሙዚቃ እንቅስቃሴ እንዲያብብ የበኩሉን ሚና በመወጣት ሂደት ውስጥ በታሪክ አንድ ስፍራ ይዞ ይገኛል ወይም ደግሞ አንድ ስፍራ ሊይዝ ይችላል ብሎ መናገር ይቻላል። ጌታቸው ሚና የመጀመሪያው የሚሆነው በተለይ አዲስ አበባን ማዕከል ያደረገው የኢትዮጵያ ሙዚቃ እንቅስቃሴ ከአዲስ አበባ ውጭ ባለው አካባቢም ስፍራ እንዲኖረው፣ በተለይ ደግሞ በምስራቅ ኢትዮጵያ ሐረር ላይ በነበረው እንቅስቃሴ ውስጥ የራሱ ስፍራ ያለው ሰው ተደርጎ ይወሰዳል።
ጌታቸው ወደ አዲስ አበባ ከተመለሰ በኋላ ኢትዮጵያ ዘመናዊ ሙዚቃ ተሳትፎውን ያሰፋው በ1960ዎቹ ከፈጣን ባንድ ጋር በፈጠረው ጥምረት ነው። በይቀጥላልም በዘመኑ እውቅ ከነበሩ ሸበሌ ባንድና ዋልያስ ባንድ ጋር ለመስራት ችሏል። የውቤ በረሃ ድምቀት በነበረው ፓትሪስ ልሙምባ የምሽት ክበብና ሰንጋተራ ላይ ነግሶ በኖረው ሶምበሪኖ ክለብ ተናፋቂ የዘመኑ ድምፃውያን መካከል አንዱ ጌታቸው ካሳ ነበረ። በእኒህ ጊዜያት የኢትዮጵያን ኦርኬስትራዎች ገናናነት ወደ ባንዶች የሚጋባ ዘንድ የነበረውን አስተዋጽኦ ጋዜጠኛና ደራሲ ይናገር ጌታቸው እንዲህ ዘክረዋል።
በኢትዮጵያ ሙዚቃ ውስጥ ኦርኬስትራ መሪ ሆኖ በኦርኬስትራ ውስጥ የደመቁ በጣም በርካታ ሰዎች አሉ። ጥላሁንን፣ ብዙነሽን፣ መሐሙድንም ሌሎችንም ልንጠቅስ እንችላለን። እና ለማየሆንም ከኦርኬስትራ ጋር አያይዘን ነው የምናነሳቸው። ይሁንና በኢትዮጵያ የባንድ እንቅስቃሴ ውስጥ ግን መሰረት ጥለዋል ወይም ደግሞ ከኢትዮጵያ የባንዶች እንቅስቃሴ ማበብ ጋር ግን አያይዘን ልንጠቅሳቸው የምንችላቸው ሰዎች፣ የምናስተሳስራቸው ሰዎች በጣም ጥቂት ናቸው። ከነዚህ መካከል ቀዳሚዎቹን ማለቴ ነው እንግዲህ የነ ሙላቱ፣ ከዛ የነ ጋሽ ግርማ በየነ እንቅስቃሴ እነ ኃይሉ መርጊያን በጥቂቱ ምድር ጦር ሰራዊት ጋር ቢቆይም እንደዚህ ከነዋሊያስ ጋር ሆኖ ሌሎችም የራሳቸውን በባንድ እንቅስቃሴ ውስጥ ኢትዮጵያ ከኦርኬስትራ ውጭም በባንዶች የሙዚቃ መልክ እንድትወከል በማድረግ የባንድ እንቅስቃሴ እንዳብብ በማድረግ በኩል ውስጥ የጎላ ሚና ነበራቸውና በኢትዮጵያ የባንዶች እንቅስቃሴ ማበብ ውስጥም ጌታቸው ካሳ በጣም የራሱ ሚና የነበረው የራሱ አብርክቶ የነበረው ሰው ነው።
በ1970ዎቹ አምሃ ሸቴን ከመሰሉ የሙዚቃ አሳታሚዎች ጋር ወዳጅነት የፈጠረው ጌታቸው በአምሃ ከሊፋና ፊሊፕስ ድርጅቶች አማካኝነት ነጠላ ዜማዎችና ሸክላዎችን ለአድማጮች አድርሰዋል። ጌታቸው ካሳ በኢትዮጵያውያንና ምዕራባውያን ሙዚቃ መካከል ኪናዊ ድልድይን ከፈጠሩ ሙዚቀኞች መካከል አንዱ አድርገው የሚቆጠሩት ጥቂት አይደሉም። ጋዜጠኛውና ደራሲው ይናገር ጌታቸው ይህንን የጌታቸውን ካሳ አበርክቶት በተመለከተ ይህንም ብሏል።
ጌታቸው እንግዲህ የጥቁር አሜሪካውያን የሙዚቃ ተጽዕኖ የነበረበት ባለሙያ ነው። ይሁን እንጂ እሱ እነዚህን ጥቁር አሜሪካውያንን የሙዚቃ ተጽዕኖዎች ይዞ ወደ እኛ ሀገር ሙዚቃ ወይም ደግሞ ኢትዮጵያ የሆኑ ሙዚቃ ጨዋታዎችን ሊጫወት ሲሞክር ፈጽሞ ኢትዮጵያዊ በሆነ መልክ ፊውዝ አድርጓቸዋል ወይም ቀይጧቸዋል ለመናገር ይቻላል። ቅላጼ ያለባቸው በጣም ውብ የሆኑ ሙዚቃዎችን ነው ይጫወት የነበረው ጌታቸው ካሳ። እንደሚታወቀው እና የውጩን ሀገር የሙዚቃ ጨዋት ከኢትዮጵያዊነት ጋር ያዋደደበት መንገድ በጣም ልዩና የእሱንም ኢትዮጵያዊ ፔንታቶኒክም ዲያቶኒክም ውስጥ የምናገኘው ውብ የሆነ ቅላጼ የነበረው
በ1973 ዓ ም ወደ ዩናይትድ ስቴትስ ለሥራ ያቀናው ዕውቁ ድምፃዊ በስደት ሕይወት ውስጥ ለ27 ዓመታት ቆይተዋል። በእነዚህ ዓመታት ውስጥ በአሜሪካ በሚገኙ የተለያዩ ትውልደ ኢትዮጵያን መድረኮችና የመዝናኛ ስፍራዎች ውስጥ በተናጠልና ከሌሎች ድምፃውያን ጋር ሥራዎቹን አቅርበዋል። እኒህ ዓመታት ድምፃዊው ተጨማሪ አዳዲስ ሥራዎችን ማቅረብ እየቻለ ሳይጠቀምባቸው ያለፈባቸው የስደት ሕይወትን አሉታዊ ገጽታ ማሳያ ጊዜያት ናቸው ሲሉ የሚጠቅሷቸው አሉ። ለዓመታት የኢትዮጵያን ሙዚቃ የሚመለከቱ ጉዳዮችን በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያን ድምፃውያንን ሕይወት ሲዘግብና ሲሰንድ የኖረው የራዲዮና ቴሌቪዥን መሰናዶ አቅራቢው ተወልደ በየነ ተቦድነ ከዚህ የተለየ ሀሳብ አለው። ጌታቸው ለስራዎች የላቀ ጥራት ከሰጠው ትኩረት አንጻር መታየት እንዳለበት ያስረዳል።
ሀሳቡ እንደ ሀሳብ መነሳቱ ትክክል ነው ብዬ አስባለሁ። ነገር ግን አብሮ ጎን ለጎን ማየት የሚቻል ነገሮች ደግሞ ሊኖሩ ይገባል። ጌታቸው እንደ አብዛኛው እምነትና አመለካከት የነበረው ነው። በዛ እምነቱ ውስጥ ከሚያምንበት ነገሮች ወጥቶ ሌሎች ነገሮችን ላለማድረግ ብዙ ፈተናዎች ነበሩበት ብዬ አስባለሁ። ለዚህ እንደ ምክንያት የምቆጥረው ሙዚቃ የራሱን ደረጃና መጠን በጠበቀ ትናንት ከሰራቸው ስራዎች በተሻለ መልኩ ባበረክት የበለጠ ለታሪኬም አብልጬ ለመወዳትም ሙዚቃ ዋጋ በከፍል ተገቢ ባለሙያ እንደነበር አውቃለሁ። ለዚህም ማሳያ የምነግርህ ጌታቸው የመጨረሻ አልበሙን ይሄ ብዙዎቻችን በተለይ አዲሱ ትውልድ ማለቴ ነው አዲስ አበባ ወድሻለሁ፣ ቀና ብዬ ሳየው ሰማይ የሚሉትን ጨማምሮ ያሉበት አልበም የሰራው ከ35 ዓመት በፊት ነው። ነገር ግን አሁንም እንደ አዲስ ስራ ነው ለትውልዱ መጥኖ ዘሪቱ ከበደና ሚካኤል በላይነህ የተባሉ ወጣት ድምፃውያንን ከአዲሱ ትውልድ አሸንፎ ስራው ድጋሚ እንዲሰራው ነው ወደ ሌሎችም እየተጋባ ያለው። ያን ስታይ አሻግሮ የማየት ብቃቱ እና ሙዚቃን በሚመጥን ደረጃ ለመስራት የነበረውን ፍላጎት ያሳያል። አንዳንዴ በአመት 6 አልበም ምንም ውስጥ የማይገባ ልትሰራ ትችላለህ። በትክክለኛ ሚዛኑ ሲመዘን ግን ጥራት ያላቸው ነገሮች ምን ያህል ተሰርተዋል የሚለውም ግምት ውስጥ መግባት ያለበት ይመስለኛል። ዞሮ ዞሮ ከነበረው የስደት ጫናና ሌሎች ተያያዥ ጉዳዮች አንጻር ጌታቸው ክብሩንና ፍቅሩን በአግባቡ የተጠቀመ ይመስለኛል።
በኢትዮጵያ እስራ ምዕት ወይም ሚሊኒየም ማግስት ወደሚወዳት ሀገሩ ማንነቱን እንደጠበቀ የተመለሰው ጌታቸው በቀጣይ ዓመታት በተለያዩ መድረኮች ላይ ዘመን ተሻጋሪ የሙዚቃ ስራዎቹን አቀንቅኗል። በቅርብ ዓመታት ውስጥ ደግሞ በምሽት መዝናኛዎች ላይ ተወዳጅ ሙዚቃዎችንም ያስደምጥ ነበረ። የቅርብ ሳምንታት ክራሞቱ በጤና እክል የተፈተነ ነበረ።
ጌታቸው ካሳ በመጨረሻዎቹ ዘመናት ላይ የሚሰራ የነበረው ጊዜ ባርና ሬስቶራንት ነው። አንድ ጓደኛችን ክለብ ውስጥ ነው የሚሰራው። ጌታቸው ደግሞ እንደሚታወቀው ከሰው ጋር ያለው አቅራቦት በጣም ውስን ነው፣ እጅግ በጣም ውስን ነው። በዚህና በሌሎች ምክንያቶች ትንሽ ስራ ላይም ገባ ወጣ ነበር ብሎ በመጨረሻ አካባቢ ግን ስራ መምጣት አልቻለም። ለምን እንዳልመጣ የሚሰራበት ቤት ባለቤት ስልክ ተደውሎ ሲጠየቅ እግሩን እንዳመመው ተናገረ።
የሰማነው አቻሬ ነው። አቻሬ የኪነ ጥበብ ሰዎችን ለማገዝ ያለሙ መርሃ ግብሮችን በማስተባበር ድጋፍ ለሚሹትም ቀድሞ ደራሽ ናቸው ከሚባሉ የኪነ ጥበብ ወዳጆች መካከል አንዱ ነው። አንጋፋውን የሙዚቃ ሰው የመጨረሻ ጊዜያት አቻሬ እንዲያስታውሳቸዋል።
ይህ ደወለልኝና ተያይዘን ወደዛ ሄድን። ስንሄድ እግሩ አብጧል፣ መነሳት አልቻለም። ጉዳ ቶሎ ቶሎ ብለን አንድ ሆስፒታል ወሰድ ነው አንድ መልካም ሰው እሳቸው ጋር ወሰድ ነው። ያንን ሆስፒታል ተፈቅዶ ከገባ በኋላ ቀድሞ ልኳላ በኋላ ወደ መታ አካባቢ በቃ መታከም ፍላጎት የለኝም ብሎ እንዲህ ብሎ ተነስቶ ወጣ። ከዛ ወዳ ቤቱን ሄደው በአንድ ወር በኋላ ደውሎ ምግብ አምጥቢን ማለት ጀመረ። ምግብ ሲሄድለት ምግብ ያዙትን ሰዎች ተነስቶ መቀበል አልቻለም፣ በር መክፈት አልቻለም። በዚህ አንድ ለሶስት ቀን አደረ። በቃ በጣም አሳሳቢ ሁኔታ ላይ ደረሰ። እኛም ተነስተን ሄድን። ያለው ሁኔታ ስናይ ትንሽ አስቸጋሪ ስለፈራን እኛም በሩ መክፈት አልፈለግንም። በራሳችን ፈቃድ ፖሊስ ጋር አመልክተን ፖሊስ መጥቶ ነው የከፈተው። ያው ታሞ ወድቋል። እንደዚያም ሆኖ እንግዲህ የተሯሩጠን የሚረዳን አካል ፈልገን ወዲያ ወዲህ ብለን ሆስፒታል እንዲገባ አደረግን። የካቲት ገባ። እዛ ከደረስን በኋላ ግን ደህና ነበር፣ ይናገራል፣ ኮንሽንስ ነው። ግን ሐኪሞች በቃ ልቡ እንደደከመችና ደም በደንብ እንደሚያሰራጭ ነገሩን። በዚህ ሁኔታ ዋለና እዛው አደረ። ግን ነገር ግን በቃ ለዚህ ከአስር ሰዓት ተኩል ላይ ደወሉልን እና ማረፉን ነገሩን እና በዚህ ሁኔታ ነው እንግዲህ አሟሟቱ ሁኔታ።
የድምፃዊውን የቀብር ስነ ስርዓት ለማስፈጸም በስራ ላይ የነበረው አቻሬ የአንጋፋውን የሙዚቃ ሰው ሁኔታ በመመልከት ድጋፋቸውን ላልነፈጉ አድናቂዎችና ወዳጆች ይህንም ብለዋል።
ታመመ፣ ተቸገረ ሲባል በጣም ልበሩሮች እዛ አሜሪካን ውስጥ አሉ። እነሱ ሁልጊዜ የሚመሰገኑ ናቸው። ዳርሜሌሽ ተስፋዬ፣ ተጎርነ በየነ፣ እነዚህ ሁለቱ በብዙ መንገድ እየረዱን ነው እና እጅግ በጣም እናመሰግናቸዋለን።
ከድምፃዊ ጌታቸው ካሳ አልፈት በኋላ አድናቂዎቹና ወዳጆቹ የሀዘን መልእክቶቻቸውን በተለያዩ ማህበራዊ አውታሮች ላይ አድርሰዋል። መልእክቶቹ የጌታቸው ሙዚቃዎች እንደ ነፋስ ሽው ብለው የሚያልፉ ሳይሆን በልብ ውስጥ ለዓመታት የሚታተሙ ለትውልድ ቀሪ ቅርሶች መሆናቸውን ጠቋሚ ይመስላሉ። እርግጥ ነው ጌታቸው ካሳ የከረመ ፍቅርንና እወድሻለሁ በሚሉ ዜማዎች የአፍቃሪን ህመም አስታሟል። ሀገሬ ትዝታሽ፣ አዲስ አበባ፣ ሀገሬን አትንኳት በሚሉ ዜማዎች ደግሞ የሀገር ፍቅር ናፍቆትን ከጀግና ኢትዮጵያውያን መታሰቢያ ጋር አሰናኝቶ አቅርቧል። እመኛለሁ የሚለውን የመሰሉ ዜማዎቹ ደግሞ ኑሮውን ከብልሃቱ ማስማማት ላቃታቸው የመንፈስ አጋርነትን አሳይተዋል። ኢትዮጵያን ሙዚቃ የሚመለከቱ የራዲዮና ቴሌቪዥን ዝግጅቶች አቅራቢው እንዲሁም የኢትዮጵያ ሙዚቀኞችን ታሪክ ሰናጁ ተወልደ በየነ ተቦርንን ለመሰሉ ከአድማስ ማዶ የትውልድ አገራቸውን ውሎና ዳር በስስት ለሚያዩ ከጌታቸው ሙዚቃዎች አንዳንዶቹ ከሙዚቃነትም በላይ ይሻግራሉ።
ሀገሬን አትንኳት ለእኔ የተለየ ትርጉም አለው። በዋነኛነት ሀሳቡን የጻፉበት መንገድ፣ ዜማውን የፈጠሩበት ሂደት፣ የኢትዮጵያን የቆየ ታሪክና ለመዘከር የተጠቀሙት ይዘቱ ልዩ ትርጉም ይሰጠኛል። አሁን በአንተ ድሜ ልበል፣ አንተ ለወክል ለጊዜውና ሀገራችን ባለው የፖለቲካ ሂደትና ታሪክ እያንዳንዱ ነገር አብሮ የመኖራችንን ታሪክና ውል የሚያላላ በሆነበት ዘመን ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር እንደነበረች ግን በዛ የጌታቸው ውብ ስራዎች ተካቷል። ገና ሲጀምር የብዙሃን እናት መመኪያ የምንላት እማማናትና ትንኳት ነው የሚለው እና የብዙዎች እናት ከመሆኗ አንጻርና ለመስዋዕትነት እነዛ ልጆቿ ሁሉ ዝግጁ እንዲሆኑ አድርጎ ከአነሳሳት ጀምሮ ውብ በሆነ ልብን በሚሰረስር ዜማ ትልቅ መልእክት ያስተላለፈ
የብዙሃን እናት መደጋ የምንላት እማማናትና
በህመም ውስጥ ስለ መቆየቱ የተነገረለት አንጋፋው ድምፃዊ የካቲት 12 ቀን 2016 ዓ.ም በ80 ዓመቱ ከዚህ ዓለም በሞት መለየቱ ታውቋል። ሥርዓተ ቀብሩም በቅድስት ሥላሴ ካቴድራል የካቲት 14 ቀን 2016 ዓ.ም ተፈጽሟል። አንጋፋው ድምፃዊ ጌታቸው ካሳ የአንድ ሴት ልጅ አባት ነበረ። ለአድናቂና ቤተሰቦቹ መጽናናትን እንመኛለን።
ባድዋ በማይቸው
ጀግዶች ሞቱላ ህፃን ሽማግሌ የተሰየፈላ ደመ መራራና ቁጡነት ያለባት ጎጆ ናትና ሀገሬ ናት እንኳ።
ሀብታሙ ስዩምን እናመሰግናለን። በዚሁ ወደ ሳምንታዊው የሙዚቃ ቃና እንሻገራለን። ከእንግዱ ወልዴ ጋር መልካም ጊዜ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ እናንተ የማደርሰው እንግዲህ ወልዴ ነኝ። እስከ 4 ሰዓት አብራችሁኝ ትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው When I Was Your Man በተሰኘው በዚህ የብሩኖ ማርስ ሙዚቃ ነው። ብሩኖ ማርስ 11 የግራሚ ሽልማቶችን ሲያገኝ ከ200 ሚሊዮን በላይ ቅጂዎች የሸጠ ሙዚቀኛ ነው። When I Was Your Man የጸጸት ዜማ ነው። ከእውነተኛ የህይወት ገጠመኙ የተቀዳ ስራ ሲሆን ፍቅረኛው በወቅቱ ከእርሱ ጋር እንደነበረች ሳይንከባከባት በመቅረቱና በመሄዷ ማድረግ ስለነበረበት ነገሮች ይናገራል። አዲሱ ፍቅረኛዋም የእርሱን ስህተት እንዳይደግም ይመክራል።
A good strong woman like you to walk out my life. Now I'll never get to clean up the mess I made. Oh, and it haunts me every time I close my eyes. It all just sounds like
When I Was Your Man በብሩኖ ማርስ ነበር። የሙዚቃ ቃና ይቀጥላል። Young Forever Jay-Z እና Mr. Hudson በጋራ የሰሩት ሙዚቃ ነው። ልጅነት ሁሌም በኖረ እያሉ ይመስላል። We don't have the power, but we never say never. Sitting in a sandpit, life is a short trip. The music's for the sad man. Forever young, I wanna be forever young. Do you really want to live forever? ጄዚ እና ሚስተር ሄድሰን ነበሩ ያንግ ፎርኤቨር ከተሰኘው ዜማቸው ጋር። ልድረስሽ የዲቮክሉ ዜማ ነው። ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ። ልድረስሽ እንደ ግጥም ላፍልቅሽ እንደ ዜማ ዓለም አጀብ ያለው ልድረስሽ በዲ በኩሉ ነበር። አካሌ የተወዳጁ ኤፍሬም ታምሩ ለስለስ ያለ የፍቅር ዜማ ነው። የምሰናበታችሁ በዚሁ ነው። ለሳምንት ቀጥሮ ይዘን እንላይ። እንግዶልኝ ነኝ። ሰላም። Just to cover it, just to cover it.
ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ሲተላለፍ የቆየው የቅዳሜ ምሽት የአማርኛ ፕሮግራም ተጠናቀቀ። ስላዳመጣችሁን በመላ ባልደረቦቻችን ስም እናመሰግናለን። ከፕሮዲውሰሩ ከንጉሶ ታምሬ ጋር አብሬያችሁ ያመሸሁት ቆንጅት ታየ ነኝ። ሰላም፣ በደህና እደሩ።